ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
አንዱ ዓላማችን ራእያችን አድርገን የወሰድነው ትልቅ ነገር ሰው ቅዱሳን በጌታ መምጣት ተስፋ እንዲሞሉ የሙሽራውን የኢየሱስ ክርስቶስን መምጣት እንዲናፍቁ ነው። ትልቁ ለነፈጸማቸው ከመገቡ መሰረታዊ ነገሮች ብለን የምንለው ምክንያቱም ሐዋርያ ጳውሎስ ሲናገር እናንተን እንዳንዲት ንጽህት ድንግል ላንድ ወንድ ምን አርጋቸዋለሁ አጭቻቸዋለሁ ይላል። ሰዎች ተጫጭተው የመጋባታቸውን ቀን አብሮ የመኖራቸውን ሁኔታ ሳስቡ ዝም ብለው ተጫጭተው ቢኖሩ መካከላቸው አንድ ችግር አለ ማለት ነው። እና እንዳንዶቹ በርግጥ ትምርቴን እስከጨርስ ቤት እስከንሰራ ወይም አላ አይደለም ከዚህ ቦታ እዚህ እስከመጣ ሊሉ ይችላሉ። ግን ሁሉም ነገር ተሟልቶ ግን ሰዎች አብረው ሊኖሩ የማይችሉበት ነገር ሲኖር ብዙ ችግር በመካከል አለ ማለት ነው። ስለዚህ ምንድነው እኛም ጌታ ኢየሱስ ክርስቶስ እኔና እናንተን በደሙ ዋጅቶናል። የጌታ ነን። ክብር ለእግዚአብሔር ይሁን። ይሄ ተዋጀንበት ደግሞ ህይወት መጽሐፍ ቅዱስ እንደሚነግረን የሀገራችንን አቅጣጫ ያስቀየረ ነው። እኛ ሀገራችን ቤት ነው ይላል መጽሐፍ ቅዱስ። በሰማይ ነው ይላል። እግዚአብሔር ይመስገን። ሰማያዊ ዜጎች ነን እና ይህንን ተስፋ ሕያው አድርገን መጠበቅ ይኖርብናል። ክብር ለእግዚአብሔር ይሁን። የጌታ መምጣት ከክርስቲያኖች ህይወት ውስጥ እለት እለት የማይታሰብ ከሆነ ወገኖቼ አንድ ሰው የት እንደሚደርስ ፕላን አውጥቶ መንገድ ጀምሮ የሚሄድበትን ረስቶ ዝም ብሎ እንደሚሄድ ነው የሚቆጠረው። የምንሄድበት ቦታ አድራሻችን ዴስቲኒ አለን። የምንደርስበት ቦታ ወደ ሌላ ስቴት ለጉብኝት ሊሆን ይችላል። ካለንበት ከተማ ወደ ሌላ ከተማ ሊሆን ይችላል። ከቤታችን ወደ ስራ ሊሆን ይችላል። ከአንድ ቦታ ተነስተን ወደ አንድ ስፍራ ስንሄድ መድረሻችንን እያሰብን ነው የምንሄደው። ምን ያህል ማይል ቀረኝ፣ ምን ያህል ሰዓት ቀረኝ እያልን ነው የምንሄደው። የጌታን መምጣት ልክ እንደዚህ ነው ማሰብ ያለብን። ክብር ለእግዚአብሔር ይሁን። እንዲሁ ክርስትናን ዝም ብለን በልማድ መኖር ብቻ ሳይሆን ኢየሱስ ይመጣል። የእግዚአብሔር ስም የተባረከ ይሁን። አባታችን ሆይ በሚለው ጸሎት ውስጥ ሁልጊዜ ስንጸልይ መንግስትህ ምን ታርግ ትምጣ። በጣም ትልቅ ልመና ነው፣ መንግስትህ ትምጣ። እግዚአብሔር የተመሰገነ ይሁን። ይሄ ይፈጸማል፣ ይሄ ጸሎት ይፈጸማል። ጌታችን መንግስትህ ትምጣ ብለን እንድንጸልይ ያስተማረው ጸሎት የሚፈጸመው የጌታ መምጣት ሲሆን እንደሆነ መጽሐፍ ቅዱስ ያስተምረናል። ክብር ለእግዚአብሔር ይሁን። የራእይ መጽሐፍ በመጨረሻው ላይ ምን ይላል? እናንብበው። የመጨረሻው የመጽሐፍ ቅዱስ መጨረሻ ቃሉ ምን እንደሚል መጽሐፍ ቅዱሳችን መጨረሻው ቃል እግዚአብሔር መጽሐፍ ቅዱስን እንዲጻፍ የወደደው አምላክ ይህንን ነው የሚናገረው። አያችሁት? እናንብበው አብረን ምዕራፍ 22 ላይ አያችሁት ምን እንደሚናገር? እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ቁጥር 17 መንፈሱና ሙሽራይቱም ምን ይላሉ? ና ይላሉ። ሙሽራይቱ ማነች? ቤተ ክርስቲያን። አያችሁት? ህንፃ አይደለችም ቤተ ክርስቲያን፣ እኔና እናንተ ነን። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ምን ያርግ ይምጣ፣ የወደደም የህይወትን ውሃ እንዲያው ይጠጣ። ክብር ለእግዚአብሔር ይሁን። የጌታ ስም የተባረከ ይሁን። አያችሁት? ቁጥር 20 ላይ ተመልከቱት። ይህንም የሚመሰክር አዎን በቶሎ መጣለሁ ይላል፣ አሜን ጌታ ኢየሱስ ሆይ ና። ለምን እስከ ዛሬ ጌታ ኢየሱስ እንደዚህ ቅዱሳን እየናፈቁት ቶሎ አልመጣም? የዛሬ 20 ምናምን ዓመት 30 ዓመት መጥቶ ቢሆን ኖሮ እዚህ ያለን ሁላችንም አንድንም ነበር። እንኳን ቆየልን እግዚአብሔር ይመስገን። ስለዚህ ጌታ ማንንም እንዳይጠፋ ወዶ ሊድኑ ላሉ ሰዎች ነው የሚታገሰው። እግዚአብሔር የተመሰገነ ይሁን። መምጣት ከተፍ ሊል ይችላል። በአባቱ ቤት ብዙ መኖር ያለ የጌታ ስም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ዳግመኛ ይመጣል። የጌታ ስም ብሩክ ይሁን። ይሄ ተስፋ ሕያው ተስፋ ነው። ክርስቲያኖች በመንፈሳዊ ሕይወታችን ውስጥ ልንጠብቃቸው ከሚገቡ ኳሊቲዎች፣ ለምሳሌ አንድ ሰው ወታደር ሆኖ ሲኖር የወታደርን ሕይወት ለመጠበቅ there are certain basic principles ውትድርና require የሚያረጋቸው አይደለም። ስሙ ራሱ ወጥቶ አደር ነው የሚባለው። He has to be ready always. ሲጠራ ዛሬ ኢራን ተራለ ኢራቅ ተራለ ቢባል ኢራን ሳይወሰዳቸው እሱን ያዝልን። ነገር ግን የትም ቦታ ብቻ ወታደር ተሄዳለ ተብሎ ቢባል ምንድነው ሰው ዝግጁ ነው? እኔ ወታደሮች ቤት ነው ያደኩት እና ወታደር ማለት ምን ማለት እንደሆነ በደንብ ነው ሆነት ማቀው እና any time ready ናቸው። ዴኔ ልጆች ያሉ ሚስተር ጉዝነች እንደዚህ አይሉም። they are always ready። በክርስትና ህይወትም እኔና እናንተ ወታደሮች ነን። ለጢሞቴዎስ በተጻፈለት መልእክት እግዚአብሔር የተመሰገነ ይሁን ለጦር ያስከተተውን ደስ ሊያሰኝ ነው ወታደር የሚያስበው። እኔና እናንተም የዋጀንን ኢየሱስ ክርስቶስን እንጠብቀው። ክብር ለእግዚአብሔር ይሁን። ትዳር በሚገኝበት ነገር አይጥለፈለፍም ይላል። አያችሁት በሎጥ ዘመን ማስጠንቀቂያ ተሰጥቷቸው የሰዎች ልጆች እግዚአብሔር እድል ሰጥቷቸው ለንስሐ ልበቁ እንዴት ሰማይና ምድሩን ግልብጥብጡን እግዚአብሔር እንዳደረገባቸው የሎጥ ዘመን ሰዎች እናስታውሳለን። የኖ ዘመን ሰዎችን ስትመለከቱ ቤት ይሰሩ ነበር። እዚህ ፔንሲልቬኒያ ሄዳችሁ ኖዋ የሚል ሾው አለ። it's very interesting እና ብትመለከቱ ቤታቸውን ይሰራሉ፣ ያገባሉ፣ ይወልዳሉ። ኖ መርከሙን ሲሰራ ብዙ አመት ነው የፈጀበት እና በዚያን ጊዜ እየመጡ እንዴ ለመሆኑ አንተ ኖ ከመርከቡን መስራት ከጀመረ ስንት አመት? አይኔ እንኳን ያልተወለድኩም ነበር። አይገርምህም? ይሁንና ኖ ውሃ ይመጣል ይያለ ይሁንና አንተ ሳትረገዝ ተረግዘት ወልደ አግብተ ሁሉ ልጅ ሁሉ ወልደ አይገርምም? በጣም ይገርማል እንጂ ኖ መተረቻ ነበር፣ መሳቂያ ነበር። ግን መርከቡን ሰርቶ ግን በጨረሰ ጊዜ እግዚአብሔር ትግስቱ ለንስሐ እንደሆነ ያልተረዱት በሙሉ ጠፉ። አያችሁት? ልክ እንደዛ ነው የሚሆነው ይላል መጽሐፍ ቅዱስ። የጌታ መምጣት እንደ ኖ ጥፋት ነው የሚሆነው። እግዚአብሔር እንድናስተውል ይርዳን። ራሱ አሽከረክር ጀመር እንዴ? እኔ ቁም እንደሚያነቡት ላለሁ ወዴት ወሰዳችሁ? እግዚአብሔር ይመስገን። ለመልሳችሁ ፌር አይደለም። ወዴት እንደወሰዳችሁ ማን ነው የሚነካከው? ተነካከያለሽ እንዴ? እግዚአብሔር የተመሰገነ ይሁን። ከጌታ ሞት አንስቶ እስከ ዘላለም መንግስት የሚታሰቡ መሰረታዊ ነጥቦችን ባለፈው ያሳየዋችሁን እንደ ሪቪዥን መልክ እንድታዩአቸው ፈልጋለሁ እና እነዚህ ነገሮች سنመለከት ከጌታ ሞት አንስቶ እስከ ዘላለም መንግስት የሚታሰቡ ትልልቅ ነጥቦችን አብረን እናያለን። እነዚህን ስናይ አንድ ምንመለከተው ነገር ይሄንን ነጥብ እናያለን። ፓወርፖይንቱ ትንሽ ይቀርታ አልሰለጠንኩበትም አይደል? በእምነት ክላስ ስጠኝ ብዬ ብለው እምቢ አለኝ። እግዚአብሔር ይመስገን። እና ከጌታ ምጽአት በኋላ በሚሆነው ነገር የሚሆነውን እናያለን። ኦኬ በዚሁ ባትሪው አልቆ ነው መሆን ያለበት። እግዚአብሔር የተመሰገነ ይሁን። የቤተ ክርስቲያን ዘመን የሚባል አለ። ይሄን ልብ ማለት አለብን። የመጀመሪያ የቤተ ክርስቲያን ዘመን ማወቅ አለብን። አሁን ያለንበት ጌታ ኢየሱስ ሞቶ ከተነሳበት ጊዜ አንስቶ እስካሁን ያለንበት ጊዜ የቤተ ክርስቲያን ዘመን ይባላል። ከበዓለ 50 ጊዜ ጀምሮ ያለ የቤተ ክርስቲያን ዘመን የሚባል እና ይሄ ዘመን መቼ እንደሚያቆም አናውቅም። ሌላ ሁለተኛ ምን መለከተው የቤተ ክርስቲያን መነጠቅ ነው። ዛሬ ሁሉን ያንን ፓርት ማነሳው አይመስለኝም፣ ግን የቤተ ክርስቲያን መነጠቅ ቤተ ክርስቲያን ከዚህ ምድር እንደምትወሰድ መጽሐፍ ቅዱስ የሚያሳየው አለ። ቅዱሳን ይነጠቃሉ። ሁል ጊዜ ከጌታ ጋር አልነሆን ይሄን ነው ምንናፍቀው። እግዚአብሔር ስም የተባረከ ይሁን። ሌላው ታላቁ መከራ የሚባል አለ። 7 ዓመት የመከራ ዘመን አለ። ይሄ ታላቁ መከራ 666 እየተባለ ሲወራ የሰማችሁት ሐሰተኛው ክርስቶስ የሚገለጥበት ዘመን ነው። በዚህ ጊዜ ብዙ ሰዎች በብዙ መከራ ውስጥ ያልፋሉ። በዓለም ላይ ታይቶ የማይታወቅ መከራ ይሆናል። ከ666 ከአንታይክራይስት ከታላቁ መከራ በኋላ የጌታ ዳግመኛ መምጣት አለ። ቤተ ክርስቲያን የምትነጠቅ ከሆነ የጌታን መምጣት ከሺህ ዓመት በፊት አድርገን ነው የምናየው። የጌታ ዳግመኛ መምጣት ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ ከዛ በኋላ ምን ይሆናል? ኢሚዲየትሊ የሺህ ዓመት የክርስቶስ መንግስት ይጀምራል። የሺህ ዓመት የክርስቶስ መንግስት 1000 ዓመት እንደሚሆን መጽሐፍ ቅዱስ ያስተምራል። ባለፈው ይሄንን አሳይቻለሁ። በዚህ በሺህ ዓመት የክርስቶስ መንግስት የሚሆነውን ነው ዛሬ ጥቂት ነገሮች ጨማምሬ ለማሳየት መሞክረው። ከሺህ ዓመት የክርስቶስ መንግስት በኋላ ነጩ ዙፋን የዘላለም ፍርድ ይሰጣል። ከዛ በኋላ የዘላለም መንግስት ይሆናል። ይሄንን ማየት አለብን። ከዛ በኋላ የቤተ ክርስቲያን ዘመን መቼ ያበቃል? አሁን የቤተ ክርስቲያን ዘመን ብለን ያልነው ጌታ ኢየሱስ ሞቶ ከተነሳ ከበዓለ ሃምሳ ጀምሮ እስከ ዛሬ ያለው የቤተ ክርስቲያን ዘመን መቼ ያበቃል የሚለውን በሁለት እይታዎችን ወስደን አይተናል። በመጀመሪያ ያየነው በታሪካዊ ሺህ ዓመት በሚያምኑት እይታ ይሄንን ሲተረጉሙት እንዴት እንደሚያዩት ነው የተመለከትነው። አንደኛ የቤተ ክርስቲያን ዘመን ያምናሉ እነዚህ ሰዎች የጌታን ዳግመኛ ምጽአት የሚመለከቱት ጌታ ኢየሱስ ክርስቶስ ከታላቁ መከራ በኋላ ነው የሚመጣው። አሁን ያለው የቤተ ክርስቲያን ዘመን የሚያበቃው ቤተ ክርስቲያን በታላቁ መከራ ውስጥ ካለፈች በኋላ ነው የሚሉ ናቸው። ስለዚህ የጌታ ዳግመኛ ምጽአት በሚሆንበት ጊዜ አማኞች ጌታን በአየር ላይ ሊቀበሉት ምን ያደርጋሉ? ይነጠቃሉ። ከመቼ በኋላ? ከታላቁ መከራ በኋላ ሐሰተኛው ክርስቶስ በምድር ባለበት ጊዜ፣ በዚያን ጊዜ ሁሉ ቤተ ክርስቲያን ታልፋለች ብለው ይላሉ። ከዛ በኋላ ሺህ ዓመት የክርስቶስ መንግስት እንደሚሆን ያምናሉ እና ከዛ በኋላ ነጩ ዙፋን ፍርድ ይሆናል። ከዛ በኋላ የዘላለም መንግስት ይሆናል ብለው ያምናሉ። አሁን ቅድመ ሺህ ዓመት ወይም ዲስፔንሴሽናሊዝም የሚባለው ከታላቁ መከራ በፊት ቤተ ክርስቲያን ትነጠቃለች ደግሞ ብለው የሚያምኑት የሚያዩበት አስተያየት አለ። ይህም አሁን ያለው የቤተ ክርስቲያን ዘመን በቤተ ክርስቲያን መነጠቅ ያበቃል። የቤተ ክርስቲያን ዘመን አማኞችን ለመውሰድ ጌታ በድብቅ ይመጣል። አማኞች ጌታን በአየር ለመቀበል ይነጠቃሉ። ከዚያ በኋላም ሁልጊዜ ከጌታ ጋር ይሆናሉ የሚል ነው። ከዛ በኋላ ታላቁ መከራ ይሆናል። አንዳንዶች በዚህ ላይ ምን ይላሉ? ቤተ ክርስቲያን የምትነጠቀው ታላቁ መከራ 7 ዓመት ነው። 7ቱ ዓመት ለሁለት ተከፍሎ ይታያል፣ የመጀመሪያው እና የመጨረሻው። በመጨረሻው አካባቢ ላይ ብዙ ታላቅ ስቃይና መከራ የሚሆንበት ጊዜ ነው እና የመጀመሪያውን 3 ዓመት ተኩል መሀል ላይ ድረስ ቤተ ክርስቲያን ትኖርና በታላቁ መከራ መሃል ላይ ትነጠቃለች ብለው ይወስዳሉ። የጌታ ዳግመኛ መምጣት ግን የሚሆነው ከሐሰተኛው ክርስቶስ መገለጥ በኋላ በአርማጌዶን ጦርነት ጊዜ እንደሚሆን ነው። ከዛ በኋላ ሺህ ዓመት ይጀምራል። ከዛ በኋላ ነጩ ዙፋን ፍርድ ይሆናል። ከዛ በኋላ የዘላለም መንግስት ይሆናል ይላሉ። እነዚህን ሁለት አመለካከቶች የመረጥኩት፣ ሌሎቹን አመለካከቶች አስተምሬያችኋለሁ። ሺህ ዓመት የለም የሚሉ አሉ እና ሺህ ዓመቱን የሚያዩበት አስተያየት አለ። አንዳንዶቹ ሺህ ዓመት ማለት ሲምቦሊክ የሆነ ቁጥር ነው፣ ስለዚህ አሁን ያለው የቤተ ክርስቲያንን ዘመን አጠቃላይ ሁኔታ ያሳያል የሚል እይታ ያላቸው አሉ። ሺህ ዓመት የክርስቶስ መንግስትን አንዳንዶች ምን ይላሉ? የለም፣ ሺህ ዓመት ወርቃማ የቤተ ክርስቲያን ዘመን ወደፊት ይመጣል ይላሉ። ይገርማቸዋል። እነዚህ አመለካከቶች እንዲህ አላተረጓጎም የመጣበትን ታሪካዊ ሁኔታ ስትመለከቱ፣ ለምሳሌ የአሜሪካን ከአውሮፓ የመጡ የመጀመሪያዎቹ የአሜሪካን ኢሚግራንትስ ወደዚህ ሀገር ይመጡ በነበረበት ጊዜ አውሮፓ ውስጥ እንግሊዝ ሀገር ብዙ ስደት ደርሶባቸው ነው የመጡት እና የጌታን መምጣት በቅርብ እንደሚሆን የሚያስቡና የሚጓጉ ነበሩ። እና አሜሪካን ሀገር የመጡት early settlers በአብዛኛዎቹ የጌታ መምጣት ቶሎ እንደሚሆን ያምኑ ነበር። እንደውም አሰተኛውን ክርስቶስ አርገው የሚያውት የካቶሊክን ቤተክርስቲያን ሁሉ ነበር በነገራችን ላይ። እና ከዚህ የተነሳ እነዚህ አመለካከታቸው እንደዚህ የነበሩት ክርስቲያኖች ማለት ነው ምን ሆነ? ሳይታሰብ በአሜሪካን ሀገር ሪቫይቫል መጣ። ዘ ግሬት አዌክኒንግ የሚባሉ ሁለት ትልልቅ ሪቫይቫሎች በአሜሪካን ሀገር መሆን ጀመሩ። እነዚህን ሪቫይቫሎች ሲመለከቷቸው ለቤተ ክርስቲያን ያልታሰበ ተስፋ መጣ እና በዓለም ላይ የሚካሄደውን ክፋት፣ ስደት፣ መከራ አይተው የጌታ መምጣት አሁን ይሆናል ሲሉ የነበሩት ቤተ ክርስቲያን ስትለወጥ ሲያው የለም እንዲህ ያለ አይነት ማስ የሆነ ንሳ ሰዎች እንዲህ በኃይል የሚለወጡ ከሆነ ምን መሆን ይችላል? ቤተ ክርስቲያን ድል አድራጊ ሆነ አሸናፊ ሆነ ጌታ ኢየሱስ ይመጣል የሚለውን ነገር ማሰብ ጀመሩ። ግን ከዛ በኋላ በዓለም ላይ ከግሬት አዌክኒንግ በኋላ ብዙ ቤተ ክርስቲያን ሊብራል የሆነ ቴዎሎጂ ገብቶ ብዙ የስተት ትምህርቶች፣ እንደገናም በዓለም ላይ የሚካሄደው ነገር ሁሉ ቤተ ክርስቲያን ከአቅሟ በላይ የምትቆጣጠረው እንዳልሆነ ደግሞ ማየት ጀመሩ። ስለዚህ የለም ይሄ ቤተ ክርስቲያን አሸናፊ ሆና ወርቃማ ጊዜ ይኖራታል የሚለውን አመለካከት ብዙዎቹ አሁን የሚያስቡትም አይደለም። እኔ በበኩሌም እናንተም አይ ሆፕ ስትመለከቱት ቤተ ክርስቲያን አሁን ባላት ሁኔታ ወርቃማ ጊዜ ይሆናል የሚለውን በቅርብ ጊዜ ተነሱ የነገርኳችኋለና ሪኮንስትራክሽን የሚባል ኪንግደም ዶሚኒየን የሚባሉ ትምህርት የሚያስተምሩ ሰዎች አሉ። ብዙዎቹ እንደነዚህ ያለ ትምህርት የሚያስተምሩት ትምህርታቸው በወንጌል ላይ ተመሰረተም አይደለም እና ፖለቲካል ሚሊታንት የሆነ ቪው ያለው ይመስላል አንዳንዶቹ። እና ይሄ በእንደዚህ ያለ አይነት መንገድ የክርስቶስን መምጣት ሰዎች ተስፋ የሚያደርጉትን ነገር ሁሉ የሚያስጥል ባህሪ እንዳለው ነው የምናየው። ስለዚህ በአጠቃላይ ስንመለከት በብሉይ ኪዳን ሺህ ዓመት የሚጠራበትን አንድ ያካፈልኳችሁ በዚያ ቀን ወይንም በመጨረሻው ዘመን እየተባለ ሲጠራ ነው ሺህ ዓመት የሚታየው። በዚያን ቀን ምን እንደሚሆን የተለያዩ ጥቅሶች ያሳያሉ። በብሉይ ኪዳን ሺህ ዓመት የሚል ቃል አታገኙም። እና በዚያን ቀን ይላል ነቢያቶች ሲናገሩ እና በመጨረሻው ዘመን ይላሉ። እና ኢሳይያስ 12:1 ላይ ስናይ በዚያም ቀን አቤቱ ተቆጥተኸኛልና ቁጣህን ከኔ መልሰሃልና አጽናንተኸኛልና አመሰግንሃለሁ። በዚያን ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም ይላል እግዚአብሔር። ትንቢቶች ናቸው እነዚህ። በዚያን ቀን ከምድር አራዊትና ከሰማይ ወፎች ከመሬት ተንቀሳቃሾች ጋር ኪዳን አደርግላቸዋለሁ። ቀስትንና ሰይፍን ሰልፍንም ከምድሩ ሰብራለሁ። ተከልለው እንዲኖሩ አስተኛቸዋለሁ ይላል። ከዛ በዚያን ቀን ሆሴ ምዕራፍ 2:1 ላይ እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ ሰማይም ለምድር ይመልሳል። ዘካርያስ 14:8 ላይ በዚያን ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሌታው ወደ ምስራቁ ባህር፣ እኩሌታው ወደ ምዕራቡ ባህር፣ ይህ በበጋና በክረምት ይሆናል። በዚያን ቀን ሺህ ዓመቱን ሲናገር ነው። በዚያን ቀን ዘካርያስ 14:9 እግዚአብሔር በምድር ሁሉ ላይ ይነግሳል፣ በዚያን ቀን እግዚአብሔር አንድ ስሙም አንድ ይሆናል። በዚያን ቀን ዘካርያስ 14:20 ላይ በዚያን ቀን በፈረሶች ሻኩራ ላይ ለእግዚአብሔር የተቀደሰ ተብሎ ይጻፋል፣ በእግዚአብሔርም ቤት ያሉ ምንቸቶች በመሠዊያው ፊት እንዳሉ ዳካዎች ይሆናሉ ይላል። እና በዘመኑ ፍጻሜ ወይንም በመጨረሻው ዘመን ኢሳይያስ 2:2 ላይ ስንመለከት በዘመኑ ፍጻሜ የሚል ቃል ሲጠቀም ታያላችሁ። የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ወደ እርሱ ይሰበሰባሉ ይላል። እነዚህ ትንቢቶች አልተፈጸሙም። ይቅርታ፣ አንድ ፕሮግራም አለ። ይህም ፕሮግራም ካላጠፋሁት የገዛ እጄ ነው የሚጫወተው። አያችሁት? እና ሚካያስ ምዕራፍ 4 ቁጥር 1 ላይ በመጨረሻው ዘመን የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል ኮከቦችም በላይ ከፍ ከፍ ይላል አህዛብም ወደርሱ ይጎርፋሉ። እነዚህ ትንቢቶች አልሆኑም። አያችሁት በሹዓመት የሚሆነውን ታሪክ سنመለከት ምን ይሆናል የሚለውን ጥቂት ላካፍላችሁ። እና በሹዓመት ጊዜ ባለፈው እንዳካፈልኳችሁ አንደኛ የእስራኤል መሰብሰብ መሆን አለበት። እስራኤላውያኖች መሰብሰብ አለባቸው። የእስራኤልን መሰብሰብን سنመለከት በአለም ላይ አሁን ያለውን የአይሁዳውያኖችን ቁጥር ስታዩ 14.2 ሚሊዮን አይሁዳውያኖች አሉ። አያችሁት ዛሬ በእስራኤል ሚኖሩ አይሁዳውያን 8 ሚሊዮን 345 ሺህ ናቸው። ተመልከቱት ከነዚህ ውስጥ 6 ሚሊዮን 251 ሺህ ብቻ ናቸው አይሁዳውያኖች። የቀሩት 1 ሚሊዮን 730 ሺህ በእስራኤል ምድር ውስጥ የሚኖሩት አረቦች ናቸው። 364 ሺህ ባህዮችና ሌላ እምነት ተከታዮች ናቸው። የእስራኤል መንግስት ሲጀመር እስራኤል ምድር ውስጥ የነበሩት 806000 አይሁዳውያን ብቻ ነበሩ። በ1949 1 ሚሊዮን ሆኑ። በ1958 2 ሚሊዮን ሆኑ። ካን ኢማጂን እስራኤላውያኖችን እልቂታቸውን ነግራቸዋለሁ። በአውሮፓ ባለፈው በፓወርፖይንት አሳይቻቸዋለሁ። ስንትና ስንት አይሁድ በአውሮፓ ውስጥ በተለያዩ አገሮች እንደተጨፈጨፉ ያሳያችሁን እንዳትረሱ ተስፋ አድርጋለሁ። እግዚአብሔር ምን ይላል በዘዳግም ምዕራፍ 4 ላይ ይሄንን የመጨረሻውን ዘመን ላይ አይሁዳውያኖች ላይ የሚደርሰውን መከራ እግዚአብሔር ተናግሯቸው ነበር። እንደዚህ ብሏቸዋል በሙሴ አማካይነት አምላካችሁ እግዚአብሔር ከናንተ ጋራ የተማማለውን ቃል ኪዳን እንዳትረሱ አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸው ምስል እንዳታደርጉ ተጠንቀቁ። አምላክ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነውና ልጆችን የልጅ ልጆችንም በወለዳችሁ ጊዜ በመድሪቱም ብዙ ዘመን በተቀመጣችሁ ጊዜ በረከሳችሁም ጊዜ በማናቸውም ቅርጽ የተቀረጸው ምስል ባደረጋችሁ ጊዜ ታስቆጡቱም ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነውን ነገር በሰራችሁ ጊዜ ተወርሷት ዘንድ ዮርዳኖስን ተሳግራችሁ ከምትገቡባት ምድር ፈጥናችሁ እንድትጠፉ እኔ ዛሬ ሰማይና ምድርን በእናንተ እመሰክራለሁ። ፈጽሞ ትጠፋላችሁ እንጂ ረጅም ዘመን አትቀመጡባትም። እግዚአብሔር በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚያኖራችሁ በአሕዛብ መካከል ጥቂት ሆናችሁ ትቀራላችሁ። በዚያም የማያዩትን የማይሰሙትን የማይበሉትንም የማያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሰሩትን አማልክት ታመልካላችሁ። ነገር ግን ልብ በሉ ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በልብም ሁሉ በነፍስም ሁሉ የፈለከው እንደሆነ ታገኘዋለህ። ይህን ሁሉ በደረሰብህ ጊዜ ስትጨነቅ በዘመኑ ፍጻሜ ወደ አምላክ ወደ እግዚአብሔር ትመለሳለህ ቃሉንም ትሰማለህ። እግዚአብሔርም ማሪ አምላክ ነውና አይተውህም አጠፋህም ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም ይላል። ክብር ለእግዚአብሔር ይሁን። ይህ ሁኔታ ሲታይ በብሉይ ኪዳን በሙሴ ዘመን ይሄ ትንቢት ተነግሯቸዋል። ይሄ ነገር ሊትራሊ በአይሁዳውያን ላይ ተፈጽሟል። አሁን የቀረው አንድ ነገር ብቻ ነው። አይሁዳውያኖች ወደ እግዚአብሔር የሚመለሱት ሲጨነቁ ነው። ታላቁ መከራ እስራኤልን ወደ እግዚአብሔር ለመመለስ እግዚአብሔር የሚጠቀምበት ጊዜ እንደሚሆን ይታመናል። በዚህ ጭንቅ ጊዜ ውስጥ አይሁዳውያኖች በብዙ ከባድ ሁኔታ ውስጥ ያልፋሉ። አሁንም እንመለከተው አይሁዳውያኖች ከተለያየ ቦታ እየተሰበሰቡ ነው። እና በዳንኤል መጽሐፍ ላይ سنመለከት እግዚአብሔር የተናገረው ትንቢት አለ 70 ሱባኤ የሚባል በዳንኤል መጽሐፍ ምዕራፍ 9 ላይ ይሄንን መመልከት ትችላላችሁ። ዳንኤል ምዕራፍ 9 ላይ ገብርኤል መጥቶ ለዳንኤል የሰጠውን ትንቢት
ትንሽ ውስብስብ የሆነ ነው። ረጋ ባለ ልቡና ከሰማችሁት መረዳት እንድትችሉ ለማድረግ ሞክራለሁ። ዳንኤል በእግዚአብሔር ፊት ሲጸልይ በነበረበት ጊዜ የኤርሚያስን መጽሐፍ እግዚአብሔር የተናገራቸውን የፍጻሜ ዘመን ጉዳዮች ሲመረምር በነበረበት ጊዜ የሰባው ዓመት ምርኮ እንደተፈጸመ ያስተዋለ በነበረበት ጊዜ ይጸልይ ነበር። እኔም ገና ስናገር በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ስለ ኢየሩሳሌም ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር ራእዩንም አስተውል ይለዋል። ከዛም ይለውን ልብ በሉ፣ አመፃን ይጨርስ ቁጠሩ እንግዲህ፣ ኃጢአትንም ይፈጽም በደልንም ያስተሰሪ የዘላለምን ጽድቅ ያገባ ራእይና ትንቢትንም ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ ውድ ወገኖቼ በሕዝብህና በቅድስት ከተማህ ላይ ሰባ ሱባኤ ተቀጥሯል። በማና በማ ላይ ነው? በሕዝብህና በማ ላይ? በቅድስት ከተማህ ላይ ሰባ ሱባኤ ተቀጥሯል። ስለዚህ እወቅ ይለዋል፣ አስተውል ይለዋል። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲ ድረስ ሰባት ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ ሰባትም በኋላ መሲህ ይገደላል። ተመልከቱት፣ በብሉይ ኪዳን ነው ይህን የሚነግራቸው። እግዚአብሔር ያሳያችሁ። በብሉይ ኪዳን በባቢሎን ምርኮ በነበሩበት ጊዜ እነ ነህምያ እነ ዕዝራ መጥተው በኢየሩሳሌም የግንባታ ስራ ሳይጀምሩ ወይ ባክ ይህንን የሚነግረው በእርሱም ዘንድ ምንም የለም፣ የሚመጣውም አለቃ ሕዝብ ከተማይቱንና መቅደሱን ያጠፋሉ፣ ፍጻሜውም በጎርፍ ይሆናል፣ እስከ መጨረሻም ድረስ ጦርነት ይሆናል፣ ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ብዙ ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል። በሱባኤውም እኩሌታ መስዋዕቱንና ቁርባንን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል፣ እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ይህ ከበድ ያለ ትንቢት ነው ብያችኋለሁ፣ እና ጥቂት ለማስረዳት ልሞክር። ዳንኤል ገብርኤል መጥቶ የሚነግረው ምንድን ነው? በሕዝብህና በቅድስት ከተማ ላይ ሰባ ሱባኤ ተቀጥሯል ይላል። ሱባኤ ማለት ሳምንት ማለት ነው። ሳምንትን የእግዚአብሔር ሰዎች በዓመት ይቆጥራሉ። አንድ ሳምንት ስንት ቀን አለው? ሰባት ቀን አለው። እና ትዝ ይላችሁ እንደሆነ ያዕቆብ ይችን ሳምንት ደግሞ ከብቶቼን ጠብቅና ደግሞ አለ አይደለም፣ ትዝ ይላችኋል ያዕቆብ ማንን ነበር መጀመሪያ ተታሎ አጭበርብሮት ላባ ያጋባው? የመጀመሪያ ልጁን ሊያን ነው። እሱ በጣም የሚወደው ማንን ነው? ራሄልን ነው። እችን ደግሞ ሳምንት ይለዋል። እንደገና ሰባት ዓመት ተገዛልኝ፣ እችን ሳምንት ተገዛልኝና አገልግለኝና ማንን እሰጥሃለሁ አለው? ራሄልን ደግሞ እሰጥሃለሁ አለው። ሳምንት ማለት ስንት ዓመት ነው የተገዛው ራሄል ለማግኘት? ያዕቆብ እግዚአብሔርም ሰው እንኳን ሚስት ያገኘው በራእይና በመገለጥ አይደለም፣ ለፍቶ ነው። አሜን በልሁቶች፣ እግዚአብሔር ይመስገን። ስለዚህ ተገዛልኝና ታገኛለህ አለው። አያችሁት? ሰባቱን ሳምንት እችን ሳምንት አንድ ሳምንት ሰባት ቀኖች አሏት። ሰባት ዓመትን ለመናገር ነው። ሰባ ሱባኤ አንድ ሳምንት ሰባት ዓመት ከሆነ ሰባ ሱባኤ ስንት ይሆናል? አንድ ሳምንት ማለት አንድ ሱባኤ ነው። አንድ ሱባኤ ሰባት ዓመት ከሆነ ሰባ ሱባኤ ስንት ይሆናል? ሰባ ጊዜ ስንት? ሰባት። ስንት ዓመት ነው ማለት ነው?
490 ዓመት። በሌላ አባባል እግዚአብሔር 490 ዓመቶችን እኔና እናንተ እድሜያችን እንደምንቆጥር ዓመትን እንደምንቆጥር ሳይሆን ይሄን 490 ዓመት እግዚአብሔር የሚናገረው 490 ዓመቶች ትንቢት በዚህ ውስጥ የተነገሩ ትንቢቶች የሚፈጸሙባቸው 490 ዓመቶች የጊዜ ራሽን ሆኖ ተሰጥቷል። አሁን ለምሳሌ በጀት ስታወጡ አላ አይደለም ለቤታችሁ ወይ ለሥራ ሊሆን ይችላል ስታወጡ የገንዘብ በጀት ታወጣላችሁ። 1000 ብር ለአንድ ወር ይሄን ለመስራት ትላላችሁ። እንግዲህ አላ አይደለም 1000 ብር እንግዲህ እንትን ብላችሁ የምታወጡት አንዳንዱ የቤት ክራይ የሚወስድ ከሆነ ከፍ ያለ ይወስዳል አይደለም ከበጀቱ ላይ አይደለም። ኢንሹራንስ ከሆነም ደና ቆንጠር ያረጋል። ወደ መጨረሻ ላይ የሚቀረው ምናልባት የስልክ ቢል ሊሆን ይችላል፣ ወተት ሊሆን ይችላል፣ ጋዝ መግዛት ሊሆን ይችላል። እየተቆነጠረ ትንሽ ነው የሚወስደው። ያ ያወጣነውን ባጀት በተለያየ ጊዜ እኩል አንጠቀም። አንዱ ላይ በርከት፣ አንዱ ላይ አነስ፣ አንዱ ላይ ምንድን ነው የምናደርገው? ሳሳ ያለ አጠቃቀም ነው የምንጠቀመው። እግዚአብሔር ይህን 490 ዓመት ሲመድብ ምን በዚህ 490 ዓመት ውስጥ እንደሚሆኑ ተናግሯል። እና ሲናገር ምንድን ያለው ቁጥር 24 ብትመለከቱት አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰሪ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳንም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ 70 ሱባኤ ተቀጥሯል ይላል። ለዚህ ነው የተቀጠረው። እንግዲህ በጀት ስታወጡ ለመኪና ለኢንሹራንስ ይያላችሁ እንደምትሉ እግዚአብሔር ይሄንን 490 ዓመት እነዚህን ነገሮች ሊያደርግ ምን አድርጓል ሰጥቷል። በዚህ 490 ዓመት ይሄ ነገር ይሆናል ብሏል። ግልጽ ነው። ይሄ 490 ዓመት እንደ እድሜ የሚቆጠር አይደለም። ካልኩሌት የምናረግበትን ሁኔታ ይናገራል። ቁጥር 25 ስለዚህ እወቅ ይለዋል። አስተውል። ኢየሩሳሌምን መጠገንና መስራት ትዕዛዙ ከሚወጣበት ጀምሮ እስካለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ምን ይሆናል ይለዋል። 7 ሱባኤና 62 ሱባኤ ስንት ማለት ነው? 69 ማለት ነው። ስንት ቀረ ከ70ው ሱባኤ ውስጥ? አንድ ነው የቀረው። አንዷን አውጥቶ በ69ኙ ምን እንደሚሆን ይነግረዋል። ከየት እንደሚጀምር የሚጀምረው ይሄ 490 ዓመት ይሄ 69 ሱባኤ መጀመሪያው የሚከናወነው ይለዋል። የሚከናወነው ኢየሩሳሌምን ለመስራት ለመጠገን ትዕዛዝ እስከሚወጣበት ይለዋል። ትዕዛዝ እንደሚወጣም ይነግረዋል። በነገራችን ላይ እና በባቢሎን ምድር ነው ያለው። ዳንኤል ይህን ሲመለከት የኢየሩሳሌምን መፍረስ ተመልክተው ቅጥሯ እንድትሰራ የባቢሎን ነገስታት አዋጅ አውጥተው ይሄ መጽሐፍ ቅዱስ ላይ ያለ ነው። አዋጅ ወጥቶ መጽሐፈ ነህምያን እዝራን ስትመለከቱ ይሄ ታሪክ ሆኖ ይሄ ትንቢት ሲፈጸም ታያላችሁ። ደ ሞመንት የባቢሎን ነገስታት ይሄን ትዕዛዝ ካወጡበት ጊዜ ጀምሮ ኢየሩሳሌም በጭንቅ እርሷም በጭንቀት ይላል ዘመን ከጎዳናና ከቅጥር ጋር ምን ታረጋለች ትሰራለች ይላል። ይቅርታ ይሄንን እንትን ማውጣት አለብኝ። እግዚአብሔር ይመስገን። እና ይሄንን ስንመለከት እነዚህን ሁኔታዎች እንድታዩቸው በጣም ላሳስባችሁ ወዳለሁ። እግዚአብሔር ይመስገን። እና እስከ ሰለጥን እንድትታገሱኝ ያደራላል። የፕሮግራሙን ማኔጅ ማድረግ አልቻልኩትም። ስለዚህ በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ ምን ይሆናል ይላል። ቁጥር 26 ላይ መሲህ ምን ያረጋል ይላል። አያችሁት? ጌታ ኢየሱስ ገና ሳይወለድ በብሉይ ኪዳን ይሄን ይነግረዋል። መሲሁ ይገደላል። የእግዚአብሔር ሰዎች ኢየሩሳሌም እንድትሰራ አዋጅ ከወጣበት ጊዜ ጀምሮ እስከ መሲ መገደል ካልኩሌት ሲያረጉት 69 ሰባዬ አልቋል።
ልብ በሉ ከላይ የሚናገረው 62 ሰባዬና ስንት ሰባዬ 7 ሰባዬ ነው ያለው 69 ሰባዬ ነው እና ከ62 ጊዜ 7ም በኋላ መሲ ይገደላል በርሱም ዘንድ ምንም የለም ይላል የሚመጣው ማለቃ ህዝብ የሚመጣው አለቃ ምንድነው የሚለው ብዙ እግዚአብሔር ሰዎች ይሄን የሚያምኑት ሊመጣ ያለው የአንታይ ክራይስቱ አያችሁት የሚመጣው አለቃ የሚለው ደብል ፕሮፌሲ እንደሆነ ያምኑበታል ከተማይቱንና መቅደሱን ምን ያረጋሉ ያጠፋሉ በሰባ ዓመተ ምህረት ሮማውያኖች ድምጥማጡን አጥፍተውታል ፍጻሜውን በጎርፍ ይሆናል እስከ መጨረሻ ድረስ ጦርነት ይሆናል ጥፋትም ተቆጥሯል በሌላ አባባል 69 ሱባኤ እስከ ቁጥር 26 ይታያል ከዛ በኋላስ የተሰጠው ሱባኤ ስንት ሱባኤ ነው መጀመሪያ የተሰጠው 70 አሁን እስከ መሲ መገደል አለቀም ይባለው ምን ስንት ሱባኤ ነው 69 ስንት ሱባኤ ቀረ አንዱ ሱባኤስ በ69ኙ ሱባኤና በ70ኛው ሱባኤ መካከል ያለው ጊዜ የቤተ ክርስቲያን ዘመን ነው። It's a silent የብሉይ ኪዳን ነቢያቶች ይሄንን ዘመን ምስጢር ነው አልተገለጠላቸው። መሲ ከተገደለ በኋላ ምን እንደሚሆን ነቢያቶች ዝም እንዲሉ ወይንም ምንም እንዲያውቁ እንዳልተደረጉ ይታያል። አያችሁት? አሁን ይሄ ትንቢት ሰባው ሱባኤ ማንን ነው የሚመለከተው? ህዝብህና ምን ነው የሚለው? ቅድስት ከተማ። ህዝቡ ማን ነው? የዳንኤል ህዝብ ማን ነው? አይሁዳውያኖች። ቅድስት ከተማ ብሎ የሚለው ማን ነው? የሚጸልይላት ስለ በእግዚአብሔር ፊት ቁጥር 20 ላይ ስለ ተቀደሰው ስለ አምላኬ ተራራ ስለ ኢየሩሳሌም ነው የሚጸልየው። ስለ ኢየሩሳሌም ስለዚህ ይሄ ሰባ ሱባኤ አይሁድንና ኢየሩሳሌምን የሚመለከት ስለሆነ 69ኙ ሱባኤ እስከ መሲህ ክርስቶስ መገደል ድረስ ተፈጽሟል። ከዛ በኋላ ሳይያለው 70ኛው ሱባኤ 70ኛው ሱባኤ አልተጀመረም። ልብ በሉ ቅድም የነገርኳችሁ ምሳሌ የነበራችሁን ባጀት ተጠቅማችሁ አንድ 500 ብር ተረፋችሁ ልበል ከበጀታችሁ ማጀነን የምትጠቀመው በጀት አይደለም እንዴ? አይ ገና ነው ምንም ማረግበት የለም ብላችሁ ልታቆዩ ትችላላችሁ። እግዚአብሔር 70ኛውን ሱባኤ አቆይቶታል። 70ኛው ሱባኤ ስንት አመት ነው? 7 አመት ነው። 7ቱ አመት የመከራ ዘመን የሚባለው 70ኛውን ሱባኤ የሚመለከት ነው። እየገባችሁ ነው ወገኖች? ገብቶኛል የምትሉስቲ? ሰባኛው ሱባኤ ምን ነው የሚመለከተው? 7ቱን አመት የመከራ ዘመን ነው የሚመለከተው። ይሄ 7ቱ አመት የመከራ ዘመን አይሁድንና ኢየሩሳሌምን ይመለከታል። አይሁድንና ማንን ይመለከታል? ኢየሩሳሌምን ይመለከታል። አያችሁት? እግዚአብሔር ይሄንን ሰባኛውን ሱባኤ ለምን አስቀመጠው? አይሁዳውያኖችን ወደ ራሱ የሚመልስበት በመከራ ወደ ራሱ የሚያመጣበት ዘመን ይሆናል። ኤርሚያስ ምዕራፍ 30ን ብትመለከቱ በሙሉ እኔ ላነብላችሁ አልችልም። ኤርሚያስ ምዕራፍ 30ን ስትመለከቱ በጣም በርካታ የሆኑ ነገሮችን በዛ ውስጥ ልትመለከቱ ትችላላችሁ። እግዚአብሔር የተመሰገነ ይሁን። አሁን ትንሽ ስለ ራእይ መጽሐፍ ልንገራችሁ። አሁን የራእይ መጽሐፍ በጣም በተብራራ መንገድ ይሄ ሁኔታ የሚሆንበትን ሁኔታ ያሳያል። የራእይ መጽሐፍ በውስጡ ትንቢቶች አሉት። የራእይን መጽሐፍ ሰዎች የሚያውባቸው የተለያዩ ትርጉሞች አላቸው። ለምሳሌ አንዳንድ ትርጉሞችን እንመልከት። ፕሪቴሪስት የሚባሉት ራእይን መጽሐፍ ሲመለከቱት ራእይ መጽሐፍ የሚናገረው የመጀመሪያውን 100 ዓመትና ሁለተኛውን 100 ዓመት የቤተ ክርስቲያን ዘመን የሚመለከት መጽሐፍ ነው የሚሉ ናቸው። መጽሐፉ የተጻፈው በእነዚህ ዘመናት መከራ ይቀበሉ የነበሩትን አማኞችን ለማጽናናት፣ አያችሁት፣ ለማበረታታት የተጻፈ ነው ይላሉ። በዚያ መለካከት መሰረት የራይ መጽሐፍ ትንቢት ሳይሆን የዘመኑን ሁኔታ ክርስቲያናዊ በሆነ መለካከት የሚቃኝ መጽሐፍ ሆኖ እንዲያውት ያደርጋቸዋል። በዚህ መሰረት የራይ መጽሐፍ ወደፊት የሚፈጸም ትንቢት በውስጡ የለውም የሚል አቋም አላቸው። አያችሁት? አይዲያሊስት የሆነ ደግሞ ቪው ያላቸው ተርጓሚዎች አሉ። እነዚህ አይዲያሊስቶች የራይ መጽሐፍ ኪነ ጥበባዊ በሆነ አርቲስቲክ በሆነ ኢማጂኔቲቭ በሆነ መንገድ የዘመኑን ሁኔታ የሚያሳይ መጽሐፍ እንደሆነ ያምናሉ። በዚህ መንገድ የራይን መጽሐፍ ሲቃኙት በሰው ልብ ውስጥ ያለውን መንፈሳዊ ጉጉት ምኞት እንደሚያሳይ አድርገው ይመለከቱታል። እኔ ሁለቱንም ቪው በበኩሌ አልቀበልም። ትንቢታዊ አተረጓጎም ባለ መንገድ የሚያዩ አሉ። በበኩሌ እኔ ይህንን ነው የምቀበለው። የራይ መጽሐፍ ትንቢታዊ እንደሆነ በማመን የሚመጣውን የወደፊቱን ሁኔታ የሚያሳይ እንደሆነ አድርገው የሚተረጉሙ ናቸው። እነዚህ በትንቢታዊ ይዘቱ የራይ መጽሐፍ ከጌታችን ከኢየሱስ ክርስቶስ ዳግመኛ ምጽአት በፊት የሚሆኑትን ትንቢታዊ ክስተቶች ያሳያል። ጌታ ከመጣ በኋላ የሚሆነውን ሺህ ዓመቱን ከዛም የዘላለሙ መንግስት እንዴት ያለ ባህሪ እንደሚኖረው የሚያሳይ ባህሪ እንዳለው እናያለን ማለት ነው። ግልጽ ነው ወገኖቼ? እና እነዚህ ነገሮች ስንመለከት በጣም በርካታ ነገሮች እናነሳለን። በጣም የሚነሱ ብዙ በርካታ ነገሮች ይኖራሉ። እግዚአብሔር የተመሰገነ ይሁን። የራይን መጽሐፍ አብረን አውጥተን እንመልከት። የራይን መጽሐፍ አውጥተን እንመልከት። ራይ መጽሐፍን ስንመለከት የታላቁ መከራ የሚሆንበትን ሁኔታ በዛ ውስጥ ለማየት እንድንችል ጥቂት የራይን መጽሐፍ ላሳያችሁ። የራይ መጽሐፍ አጻጻፉ በጣም የሚገርም ነው። ብዙ ሰዎች ይህንን የራይን መጽሐፍ በትንቢት መልክ የሚያዩ በርካታ ሲሪየስ የሆኑ ክርስቲያኖች እንዳሉ ሁላችንም ማወቅ አለብን። ምዕራፍ አንድ ቶሎ የሚሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው ካለ በኋላ ምን ይላል? የትንቢቱን ቃል የሚሰሙትና ትንቢት አለው በውስጡ የተጻፈውን የሚጠብቁት ምንድን ናቸው? ብፁዓን ናቸው። ስለዚህ ውስጡ ትንቢት አለው ማለት ነው። አያችሁት? ስለዚህ ዮሐንስ በዚህ ውስጥ የተመለከታቸውን ነገሮች በአጠቃላይ መልኩ እንመልከት ብለን ብንል መሰረታዊ ነገሮችን ጥቂት ላሳያችሁ። በዚህ ቦታ ላይ ዮሐንስ ሶስት መደበኛ ነገሮችን ሲመለከት ይታያል። አንደኛ በፍጥሞ ደሴት ላይ ያለ የሚያየው ራእይ አለ። ያ ራእይ ኢየሱስ ክርስቶስ ይህንን ራእይ የሰጠው ጌታ ተገልጦ ማየቱ ነው። ቁጥር 9 ላይ ያለውን ተመልከቱ። እኔ ወንድማችሁ ዮሐንስ ከእናንተም ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስን ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር በፍጥሞ በምትባል ደሴት ነበርኩ። በጌታም ቀን በመንፈስ ነበርኩ። በኋላ የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ ይላል። እንዲሁም የምታየውን በመጽሐፍ ጽፈው ወደ ኤፌሶን፣ ወደ ሰምሪኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊላደልፊያ፣ ወደ ሎዶቅያ፣ በእስያ ወዳሉት ወደ ሰባቱ አብያተ ክርስቲያናት ላክ አለኝ። ከዛ ወዲያውኑ የሚናገረውን ለማየት ዞር ይላል። ማንን ያል? ኢየሱስ ክርስቶስን። በሰባት የወርቅ መቅረዞች መካከል ሲመላለስ ያየዋል። ክብር ለእግዚአብሔር ይሁን። አያችሁት? እና ለማየት ዞር ሲል ቁጥር 12 ላይ ዞር ብዬ ሰባት የወርቅ መቅረዞች አየው። በመቅረዞቹ መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱን በወርቅ የታጠቀ ነበረ። ራሱም የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ሲመስሉ ነበር ይላል። ቁጥር 16 በቀኝ እጁ ሰባት ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ብዙ የእግዚአብሔር ሰዎች ይህንን ስለ ክርስቶስ ያለውን ዲስክሪፕሽን ሲመለከቱ በሊቀ ካህንነት ማዕረጉ ክርስቶስ በቤተ ክርስቲያን ውስጥ ምን ሲያደርግ ነው የሚያዩት? ሲጎማለል ነው የሚያዩት። በእያንዳንዱ ቤተ ክርስቲያን ውስጥ ጌታ እንደዚህ ይመጣል። ክብር ለእግዚአብሔር ይሁን።
እውነቴን ነው የምነግራችሁ። ክብር ለእግዚአብሔር ይሁን። ስትሰበሰቡ ሰው ብቻ አትሆኑ። በስሙ ጥላ ስር ስንሰበሰብ በመካከላችሁ ሆናለሁ የሚለውን በአንክሮ ብታዩት ያቺ ደም የሚፈሳት ሴት ጌታን እየተጋፉት አንድ እንኳን ኃይሉ ሳይነካቸው እሷ ጨርቁን ነክታ ተፈውሳለች። ስለዚህ የጌታ በቤተ ክርስቲያን ምን ያረጋል? ይመላለሳል። እና ዮሐንስ ይህን ክብር ሲያይ እንደ ሞተ ሰው ሆኖ ይወድቃል። ቀኝ እጁን ይጭንበታል እና ጌታ ኢየሱስ ክርስቶስ ያበረተዋል። ከዛ በኋላ ምን እንደሚለው ተመልከቱ። ቁጥር 19 እንግዲህ ያየኸውን ማለት አሁን ስለ ጌታ ያየኸውን ይኸው ጽፎታል። ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ይላል። ይህንን አባባል ብዙ የእግዚአብሔር ሰዎች ሲሪየስሊ ይወስዱታል። ያየኸው የሚለው ፍጥሞ ወደ ሴት ላይ ያለ ጌታ ተገልጦለት የሰማው መለከት ክርስቶስ በወርቅ መቅረዞች መካከል መመላለሱ ሰባቱን ከዋክብት በቀኙ መያዙ ያየው ነው። አሁን ያለው የሚለው ሰባቱን አብያተ ክርስቲያናት ነው፣ ከላይ ስማቸው የተዘረዘሩትን። አሁን ያለው የሚለው ሂስቶሪካሊ ያኔ እሱ የነበረበትን ሁኔታ ነው የሚያሳየው። ወደፊት ደግሞ የሚሆነው የሚለው ተመልከቱት፣ አጻጻፉን ስትመለከቱት ከዚህ በኋላ ይሆን ዘንድ ያለውን ጻፍ የሚለው ደግሞ ይሄ ከምነግር አሁን ያለውን አሁን ደግሞ በቤተ ክርስቲያን የሚከናወነ ከዛ በኋላ የሚሆነውንም ጻፍ አለኝ ይላል። ብዙ የእግዚአብሔር ሰዎች ይሄንን የአምላክ ቃል ስለሆነ ጌታ ተናግሮት የጻፈው ስለሆነ ዝም ብሎ ኮንስትራክትድ የሆነ አረፍተ ነገር አይደለም፣ ትርጉም አለው። ጌታ ዝም ብሎ ቃል አያባክንም፣ በምክንያት ነው ይሄን ያለው ብለው ሲሪየስሊ የሚወስዱ የእግዚአብሔር ሰዎች ብዙ አሉ። እና ዮሐንስ ያየውን ጽፏል። ደግሞም አሁን ያለውን የቤተ ክርስቲያንን ሁኔታ በወርቁ መቅረዞች መካከል የሚመላለሰው የእግዚአብሔር ልጅ ቤተ ክርስቲያኑን እያየ በውስጧ ያላትን ጉድለትና ልትታረም ልታስተካክለው የሚገባውን ለአገልጋዮቹና ለቤተ ክርስቲያኒቱ አስፈላጊውን ተግሳጽና ምክር፣ ማጽናናትና ተስፋ የሚሰጥ ነገር ሲጽፍ ይታያል። ምዕራፍ 2 ጀምሮ ይህንን እናያለን። አያችሁት? እስከ ምዕራፍ 3 መጨረሻ ድረስ ይታያል። ምዕራፍ 4 ላይ ስንመጣ አሁን ያለውን ካለው በኋላ ያለውን ሊሆን ያለውን ደግሞ ለማየት ምዕራፍ 4 ላይ ስትመጡ ከዚህ በኋላ አየው ብሎ እንደገና በኋላ የሚል ቃል ሲጠቀም እናያለን። ከምን በኋላ? ከሰባቱ አብያተ ክርስቲያናት በኋላ አየው ይላል። እነሆም በሰማይ የተከፈተ ደጅ እንደ መለከት ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣና ከዚህ በኋላ ሊሆን የሚያስፈልገውን አሳያለሁ። እንደገና ደገመለት። ከምን በኋላም የሆነውን ስለ ቤተ ክርስቲያን ከጻፍከው ከዚህ በኋላ የሚሆነውን አሁን ደግሞ ሌላ አሳያለሁ ብሎት ወዴት ይወስደዋል? ወደ ዚና ውጣ ይለዋል። ወዲያውም በመንፈስ ነበርኩ ይላል። ወዴት ተወሰደ ማለት ነው? እነሆም ዙፋን በሰማይ ቆሟል፣ በዙፋኑም ላይ ተቀማጭ ነበረ። ዮሐንስ ምዕራፍ 4ን ሲመለከት የት ሆኖ ነው የሚያው? በሰማይ ሆኖ ነው የሚያው። ብዙ የእግዚአብሔር ሰዎች ምን ይላሉ? ዮሐንስ ክርስቲያን ስለሆነ የቤተ ክርስቲያን ዘመን ካለቀ በኋላ የሚሆነውን ሊያይ ስለነበረ ቤተ ክርስቲያን በምድር ላይ ያለች የማይሆነውን ነገር ከተወሰደች በኋላ የሚታየውን ነገር ሊያሳየው ወዴት ወሰደው? ወደ ሰማይ ወሰደው። ቤተ ክርስቲያን ካለችበት ቦታ የሚታየውን ሊያይ ከፍ ያለ ቦታ ወሰደው ብለው ብዙ የእግዚአብሔር ሰዎች በዚህ አይነት ትርጉም ይህንን ይመለከቱታል። እግዚአብሔር ይመስገን። ከዚህ በኋላ ያለውን የሚያያቸው ነገሮችን ስንመለከት የእግዚአብሔርን ዙፋን ያህል፣ ከዛ በኋላ በዙፋኑ ላይ ያለውን በሰባት ማህተም የታተመ ጥቅልል መጽሐፍ ይመለከታል። ይህ መጽሐፍ ምንድን ነው የሚያሳየው? እግዚአብሔር ምድርና በምድርም ላይ ያለውን እግዚአብሔር ከጥንት ጀምሮ ያቀደውን ጉዳይ እንደ እግዚአብሔር ሐሳብ የምድርን ጉዳይ በምድር ላይ የሚተረማመሰውን የጥፋትን ኃይል፣ ኃጢአትን፣ ሞትን፣ የተለያየ የሰይጣንን፣ የመናፍስትን ጉዳይ፣ የሰው ልጆችን፣ ማንኛውንም ፍጥረትን የሚመለከተውን ነገር፣ የምድርን እድል ፋንታ የሚወስነውን የእግዚአብሔርን ፈቃድ ማን ነው ተግባራዊ የሚያደርግ የሚል ነው። የእግዚአብሔር ዓላማ ያለበት መጽሐፍ ነው ባጭሩ።
ይሄንን ተግባራዊ ማድረግ የሚችል ማን ነው? ምድርን እግዚአብሔር ወዳሰበላት አቅጣጫ፣ የሰው ልጆችን እግዚአብሔር ወዳሰበላቸው አቅጣጫ፣ እንደ እግዚአብሔር ፈቃድ በዚህ ዓለም ላይ የሚከናወነው ሁሉ እግዚአብሔር ወደሚወደው ፍጻሜ መምራት ማድረግ የሚችል ማን ነው የሚል ጥያቄ ነው። እና ዮሐንስ መጽሐፉን ለመፍታት አዋጅ ሲነገር ያያል ምዕራፍ 5 ላይ ተመልከቱት። እና ቁጥር 2 ከቁጥር 1 ጀምሮ ተመልከቱ። ምዕራፍ 5 ላይ በዙፋኑ ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምጽ ሲያውጅ አየው። በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መቼም ክርስቲያን የሆነ ሰው ሁሉ ይህንን ነገር ካየ በቃ ትልቅ ነገር ነው የምንማረው። የፈለገ መልአክ አሉ የሚባሉ ሊቀ መላእክቶች በሰማይ ቢሆን በምድር ነው የሚለው ከምድርም በታች በፍጥረት ዓለም ውስጥ እግዚአብሔር በፈጠረው ፍጥረት ይሄንን ሊያደርግ ኳሊፋይድ የሆነ ማንም አልተገኘም። ዮሐንስ በዚህ ጊዜ ምን አረገ? አለቀሰ። የሰው ልጅ እድል ፈንታ፣ የፍጥረትን እድል ፈንታ ወሳኙ ማን ነው የሚለው ነገር በቃ ይሄንን ነገር ማን ነው ምድርን የሚገላግላት እንደ እግዚአብሔር ሐሳብ ወደ ታሰበላት ነገር የሰው ልጅን ወደ ታሰበለት ወደ እግዚአብሔር ሐሳብ ማን ነው የሚያደርሰው? ሲያለቅስ ከሽማግሌዎቹ አንደው አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቷል አለኝ። ክብር ለእግዚአብሔር ይሁን። ውድ ወገኖቼ ከዘመርን ይሄ መዝሙር ነው መዘመር ያለበት፣ ድል ነስቷል ኢየሱስ። የይሁዳ አንበሳ የሚለውን ነገር ብዙ ጊዜ የይሁዳ አንበሳ የሚለውን ኢትዮጵያኖች የምንወስድበት አወሳሰድ በጣም ትልቅ ስተት አለው። ጃንሆይ የይሁዳ አንበሳ አይደለም። የይሁዳ አንበሳ ኢየሱስ ጌታ ብቻ ነው። ክብር ለእግዚአብሔር ይሁን። የይሁዳ አንበሳ የያዘው የኢትዮጵያን ባንዲራ አይደለም፣ የአምላክን መንግስት ነው የያዘው። ክብር ለእግዚአብሔር ይሁን። ሰዎችን ከነገድ ከወገን ከቋንቋ የሚዋጅ ነው የይሁዳ አንበሳ። ጎሰኛ ጎጠኛ አይደለም። በሰው በከለለው ባውንደሪ ውስጥ የሚገዛ ጌታ አይደለም። የሰማይና የምድር ጌታ ነው የይሁዳ አንበሳ። እና ይሄ የይሁዳ አንበሳ ስልጣኑን ከምን የተነሳ እንዳገኘው ተመልከቱት ምን እንደሚናገር። በዙፋኑ በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደ ታረደ በግ ቆሞ አየሁ ይላል። አንበሳ ይባላል፣ ግን ምን ሆኖ ነው የሚታየው? እንደ ታረደ በግ። ጌታ ኢየሱስ ክርስቶስ የሰው ልጆችን እድል ፋንታ ለመወሰን የሚችልበትን መብት ያገኘበትን ምስጢር እናያለን። ገብርኤል ይሄን አይችልም፣ ሚካኤል ይሄን አይችልም፣ ሱራፌል ኪሩቤል አይችሉም። የእናንተን እድል ፋንታ መላእክቶች ሊወስኑላችሁ አይችሉም። ከጻድቃን ቅዱሳን መካከል የፈለገ ሰማዕት በዚህ ከጌታ ከኢየሱስ ጋር አብሮት የሚሰለፍ የለም። ማርያም ይሄንን አታደርግም። ማንም ቅዱስ፣ ማንም ጻድቅ፣ ማንም ልዩ ፍጥር አይችልም። ኢየሱስ ራሱ እንኳን የቻለው ለምን እንደሆነ ተመልከቱ። ይህን ያደረገበት ምክንያት እንደ ታረደ በግ ሆኖ ነው የታየው። ሰባት ቀንዶች ሰባት አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ አራቱ እንስሶችና 24 ሽማግሌዎች በበጉ ፊት ምን አረጉ? ወደቁ። እያንዳንዳቸውም በገናን የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ምን ያረጋል? ይገባሃል። ለምን? ታርደሃልና። ማን የታረደ? ኢየሱስ። ከዚህ ከታረደው ጋር ቆሞ ለማን የታረደው? በሰራው ክራይም አይደለም የታረደው። ኢየሱስ የታረደው ላንተ ነው፣ ላንቺ ነው፣ ለኔ ነው፣ ለኛ ለሁላችን ነው። የእግዚአብሔር ስም የተባረከ ይሁን። ዋጋ የከፈለው በሰው ልጆች ጉዳይ ደሙን ያፈሰሰው ኢየሱስ ክርስቶስ በመስቀል ላይ ሥራውን ሰርቶ ከኛ ጉዳዩ የተራራቅ አይደለም። ማተሙን የሚፈታ የምድርን የሰው ልጆችን እድል ፋንታ ወሳኝ ሆኗል።
አሜን።
የእግዚአብሔር ስም የተባረከ ይሁን። የዘላለም እድል ፋንታይን ወሳኝ ኢየሱስ ነው በሉ። አብሮት ማንም አይቆምም። ያለ ክራንች ያለ ድጋፍ ያለ ኮሚቴ ሊሰራ የሚችል በሰማይና በምድር ጌታ ኢየሱስ ነው።
አሜን።
ክብር ለእግዚአብሔር ይሁን። ኢየሱስ ማህተሙን ለመፍታት ኮሚቴ አላቋቋመም። ኢየሱስ ማህተሙን ለመፍታት መላእክቶች አጋዘዎቹ ሆነ አብረውት አልተሰለፉም። ኢየሱስ ክርስቶስ በዚህ ቦታ ውድ ወገኖቼ ታርዳልና በደምህ ለእግዚአብሔር ከወገን ሁሉ ከቋንቋ ሁሉ ከህዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረጋቸው። በምድርም ላይ ይነግሳሉ። ለንግስና ሰዎችን የሚያበቃሱ ነው። የሚዋጀውን ዋይቶ የማይዋጀውን እግዚአብሔር በመደበለት ፍርድ ወደ ፍጻሜ ከምድር ላይ ሙልጭ አርጎ የሚያስወግድ የጌቶች ጌታ የእግዚአብሔር ልጅ ኢየሱስ ነው።
አሜን።
ክብር ለእግዚአብሔር ይሁን። ከዚህ በኋላ ምን እንመለከታለን? ኢየሱስ ማህተሙን ሊፈታ ይሄዳል። አያችሁት? መላእክቶች እዚህ ለሽማግሌዎቹ ብቻ አይደሉም ይዘምሩት። አየሁም ይላል ቁጥር 11 ላይ በዙፋኑ በእንስሶቹ በሽማግሌዎቹ ዙሪያ የብዙ መላእክትን ድምጽ ቁጥራቸው አላፋት ጊዜ አላፋት ሺ ጊዜ ሺ ነበር። በታላቅ ድምጽ የታረደው በግ ኃይል ባለጠግነት ጥበብ ብርታት ክብር ምስጋናም በረከትም ሊቀበል ይገባዋል።
አሜን።
ማን ነው የሚቀበለው? የታረደው በግ። ማንንም ይቀበለው? የታረደው በግ። ማንንም ይሄንን ክብር ከጌታ ከኢየሱስ ክርስቶስ ጋር አብሮ ተሰልፎት የናንተን የኔን የሰው ልጆችን የአጥያተኞችን የሰይጣንን የዓለምን ሁኔታ እግዚአብሔር ለፍጥረታቱ ወዳሰበው መልካም ዓላማ አድራሽ ኢየሱስ ክርስቶስ ጌታ ብቻ ነው ብቻ ነው ብቻ ነው። እግዚአብሔር ስም የተባረከ ይሁን። ይሄንን ሊያደርግ ብቁ ነው ጌታ ኢየሱስ። ዮሐንስ ቤተክርስቲያን ከተመሰረተች ኢየሱስ ሞቶ ከተነሳ በኋላ ነው ይሄን ራእይ የሚያዩ። ከዛ በኋላ ማህተሙን የሚፈታ ማን ነው? ኢየሱስ። አያችሁት? ክብር ለእግዚአብሔር ይሁን። ምዕራፍ 6 ጀምሮ መጽሐፍ ቅዱስ የዚህ ራእይን መጽሐፍ ስንመለከት ጌታ ኢየሱስ ክርስቶስ ዳግመኛ እስከሚመጣበት ጊዜ ድረስ የሚከናወነው መከራና የመከራ አይነት የችግር አይነት አድርስ ነው። በዛ ዘመን አኑሬ ነው። በጣም ታላቅ የመከራ ጊዜ አስጨናቂ ዘመን ይሆናል። በዚህ ጊዜ የሚሆነው ጦርነት ይሆናል፣ የተፈጥሮ መዛባት ይሆናል፣ ረሃብ ይሆናል፣ ቸነፈር ይሆናል፣ ሰው በሰው ላይ ይነሳል። በማቴዎስ 24 በሉቃስ 21 የተነገሩ ትንቢቶች በሙሉ ይፈጸማሉ። ይሄ ጊዜ በጣም ጭንቅ የሆነ ጊዜ ነው። በዚህ ጊዜ ሰዎች በሚኖሩበት ጊዜ የሚያስደንቅ ነገር ደግሞ at the same time ይሆናል። አይሁዳውያኖች ይሰበሰባሉ። አይሁዳውያኖች እንደዚህ ተበታትነው የነበሩት ሁሉ ወደ ሚድሊስት ይመጣሉ። ከ800 ሆነ የተጀመረ አይሁዳዊ ዛሬ እነሱ በዛራቸው ብቻ ሲቆጠሩ ወደ 6 ሚሊዮን እንደሚደርሱ ቁጥር አሳይቻቸዋለሁ። እነዚህ አይሁዳውያኖች እየተሰበሰቡ ነው። ከጥቂት አመታት በፊት ክርስቲያኖች ገንዘብ ያዋጡ ይሄ ትንቢት እንዲፈጸም ከራሻ ከተለያዩ አገሮች አይሁዶችን ለመሰብሰብ ለማቋቋም የገንዘብ እርዳታ ሁሉ ሲደረግ ነበር። አንዳንዶች ባስ እየተከራዩ መርከብ እያዘጋጁ ሁሉ በዚህ ነገር ሲሳተፉ ነበር። አይሁዳውያኖችን እግዚአብሔር ከበተናቸው ከዓለም ሁሉ ዙሪያ ሰበሰባቸው። ውድ ወገኖቼ እኛ እዚህ 10 አመት 20 አመት ተቀምጠን አገራችን አንዳንዶቻችን ለመሄድ ልባችን ይርቃል። ይሄን ሁሉ የሚያረግ ማን ነው? እግዚአብሔር። ይሄን ሁሉ የሚያረግ እግዚአብሔር ነው። ስንት ሺህ አመት ከዘመን ከአገሩ ተለይቶ የነበረ ምንድነው እንደዚህ የሚሰበስባቸው? እንዲህ ያለ ጦርነት ያለበት ቦታ ሰው እንዴት ይሄዳል? እንዲህ ያለ ችግር ያለበት ቦታ በጣም አብታሞች ናቸው፣ ተማሩ ናቸው፣ ባሉበት ቦታ ለምን አይኖሩ? ትንቢት ሊፈጸም ግድ ነው። የተነገረ ትንቢትን ኢግኖር አድርጎ ራሱን በወደደበት ሊያኖር የሚችል ማንም የለም። የተባለው ሊፈጸም ግድ ነው። ስለዚህ በዚህ አይነት ሁኔታ ውስጥ አይሁዳውያኖች በጣም አሜዚንግ የሆነ መንፈሳዊ እንቅስቃሴ ያካሄዳል። ምዕራፍ 7 ላይ ስትመለከቱ 144,000 በጉ ወደሚሄድበት የሚሄዱ የጌታ ባሪያዎች ይነሳሉ። የክርስቶስን ማንነት የመሲሁን ማንነት የተረዱ ዓለምን በወንጌል የሚደርሱ 144,000 ሰራዊቶች ይነሳሉ። ምዕራፍ 7 ላይ ታላቁ መከራ ከመሆኑ በፊት ሊጀመር ሲል ከዚህ በኋላ በአራቱ ምዕራፍ 7 ላይ ማዕዘን ቆመው አራት መላእክት ታየው። እነርሱም ነፋስ በመድር ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የያው አምላክ ማተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየው። ምድርና ባህር ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ያምላካችንን ባሪያዎች ግንባራቸውን እንስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ነዚህ ስልጣን የተሰጣቸው ናቸው። እግዚአብሔር በሁሉ ነገር ላይ በነገራችን ላይ የትልቅ ትምህርት አለው። ማንኛውም ነገር በእግዚአብሔር አጽናፈ ዓለም ውስጥ በሰማይና በምድር በስልጣን ነው ነገሮች የሚሰሩት። መላእክቶቹ ስልጣን በነፋስ ላይ ያላቸው አሉ። በተለያየ አይነት ፍጥረት ላይ ስልጣን ያለ ስልጣን የሚሰራ ነገር የለም። ስለዚህ እነዚህ ስልጣን የተሰጣቸውን እነዚህን የእግዚአብሔር የአምላካችን ባሪያዎች እስኪታተሙ ድረስ ይህን እንዳታደርጉ እያለ ሲጮህ ይታያል። የታተሙት ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። ከማን ነገድ? ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ እስራኤላውያኖች ከተበተኑበት እየተሰበሰቡ እንደገና ለወንጌልም ስራ ደግሞ በዚህ በታላቁ መከራ ምን ይሆናሉ? መሳሪያም ሊሆኑ የሚችሉበት ሁኔታ ሲሆን ይታያል። ከራይ ምዕራፍ 4 በኋላ ቤተክርስቲያንን አንመለከታትም። ቤተክርስቲያን የሚለው ነገር ጎልቶ አይታይም። ራይ ውስጥ የሚታየው ቪዚብል የሆነ አገልግሎት የሚታየው የነዚህ 144,000 እና የሁለቱ ነቢያቶች ሁኔታ ነው። አያችሁት? የነዚህ የ144,000 አገልግሎት በጣም ብዙ ሰዎች ወደ ጌታ በወንጌል ኃይል ሊመጡ እንዲችሉ የሚያደርግ አገልግሎት እንደሚኖራቸው ነው። የታተሙት ከእስራኤል ነገድ ነው። ይህ ህትመት የሚካሄደው እነሱ በዚህ በታላቁ መከራ ውስጥ በእግዚአብሔር ልዩ ጥበቃ እንዲጠበቁ ሆነው ነው የሚያገለግሉት። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ሆናለሁ ያለ አምላክ፣ በውሆች ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ ያለ አምላክ፣ ህይወታችን ለፈቃዱ ከተሰጠ ሲኦል እንዳለ ቢናጋ እግዚአብሔር ሊጠብቀን ይችላል። ክብር ለእግዚአብሔር ይሁን። እግዚአብሔር ሊጠብቀን ይችላል። የፈለገ አይነት የተንቀለቀለ እሳት ቢሆን እግዚአብሔር ዓላማውን በእኛ ያለውን ሳይፈጽም አንዲት ነገር በህይወታችን ሊሆን አይችልም። ስለዚህ እነዚህ ቅዱሳን የታተሙ እንደሆኑ እናያለን። ከዛ ደግሞ ነጭ ልብስ ለብሰው በዙፋኑ ፊት የሚታዩ ማንም ሊቆጥራቸው የማይቻል በበጉ ደም ልብሳቸውን አንጽተው የሚታዩ ምዕራፍ 7 ላይ እናያለን። ከዛ በኋላ ማተሙ በተፈታ ቁጥር መለከቱ በተነፋ ቁጥር እነዚህ ሁኔታዎች አንዱ አንዱን ሪንፎርስ እያደረገ ራይን መጽሐፍ ትርጉም በብዙ ለማስተማር አይደለም አላማዬ፣ የጌታ መምጣት እስከሚሆን ጊዜ ድረስ ይታያል። በሚድል ኢስት ውስጥ በዘካርያስ ምዕራፍ 12 ላይ በዘካርያስ ምዕራፍ 14 ላይ የምታዩት በኢየሩሳሌምና በቅድስ ከተማ ላይ ያለው ታላቅ መከራ በሚድል ኢስት ይካሄዳል። አርማጌዶን ጦርነት ይሆናል። እስራኤልን ለማጥፋት የተሰበሰቡት፣ ኢየሩሳሌምን ለመክበብ የተሰበሰቡት እግዚአብሔር በነቢዩ በዘካርያስ እንደተናገረ ኢየሩሳሌምን ለአሕዛብ ከባድ ድንጋይ አድርጋታለሁ ያለ፣ ዛሬ ይሄ ኢሹ የፖለቲካው የዜናው ሁሉ ጉዳይ እንደሆነ ሁላችን እናውቃለን። ትንቢት በዓይናችን እየተፈጸመ ነው። ተበትኖ የነበረ መንግስት የሌለው የአይሁድ ህዝብ በ1946 መንግስት መስርቶ የኢየሩሳሌም ጉዳይ አጀንዳ ሆኖ አገርን እያባላ ጦርነት እያካሄደ ነው። ከዚህ የበለጠ ትንቢት ሲፈጸም ምን ማየት ይቻላል? እግዚአብሔር ይመስገን። የጌታ መምጣት በደጅ ነው። ሰባኛው ሱባኤ ሊጀመር ስቴጁ ተስተካክሏል። ሁሉ ነገር እስራኤል በስድስት ሚሊዮን ያለው ህዝብ ብዙዎች አሁን ኔታንያሁ ፈረንሳይ ሀገር በደንበረው አይሁዶች ላይ በደረሰው ነገር ኑ ወደ ሀገራችሁ እንቀበላችኋለን ይላል። ብዙዎቹ አሁን ጸረ አይሁድ እንቅስቃሴ በአውሮፓ በጣም እየተጋጋለ ነው። ወደ ሀገራቸው ይሄዱ ነው። አይሁዶች ከተሰበሰቡ በኋላ የሚከናወነው the next step ታላቁ መከራ ነው። ቤተ ክርስቲያን ከታላቁ መከራ በፊት የምትነጠቅ ከሆነ መቼ ነው የምትነጠቀው? Any time from now. እግዚአብሔር ይመስገን። Any time from now ቤተ ክርስቲያን ልትነጠቅ ትችላለች። እግዚአብሔር የተመሰገነ ይሁን። ውድ ወገኖቼ ይህንን ሁኔታ በስፋት እንድናይ እግዚአብሔር ልባችንን ያስፋ። የሰማነውን እግዚአብሔር ይባርክልን። እንጸልይ። ሁሉ እግዚአብሔር እጅግ አድርገን እናመሰግንሃለን። በነቢያቶች የተናገርከው ቃል እየተፈጸመ ባለበት በዚህ ዘመን የምንሰማው ቃል ጌታ ሆይ ዝም ብሎ በጆሮአችን የፈሰሰ አይሁን። ኑሯችንን ስንኖር ያንተን መምጣት እያሰብን መሰብሰባችንን እያሰብን ጌታ ሆይ ልባችን ጌታ ሆይ ያንተን መምጣት እየናፈቀ እግዚአብሔር ሆይ በዚህ ምድር ላይ መጻተኞች መሆናችንን አውቀን ሰማያዊ ዜግነታችንን ያከበርን እየተበቀ እንድንኖር እርዳን። ነቢያቶች የተናገሩት ቃል እንደተፈጸመ በብዙ አይተናል። አሁን ያለንበት ዘመን የትንቢት ፍጻሜ እየተጣደፈ እየተከናወነበት እንዳለ እናስተውላለን። አቤቱ ለሞት እንዳንተኛ አንቃን ጌታ ሆይ። የሰማነው ሁሉ ለመታነጽ ለመገንባት ይሁንልን። ጸጋ ኃይል በረከት በሁላችን ላይ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።